ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው ስርጭታችን አሁን ጀመረ።
ከህግ አንጻር ግን የተዛነፈ የህግ አሰራር ሚኒስተር መንግስቱ ለማንሳር ማንሳር ሄዳ መጠሪያ ያደረሰው በፍትህ ሚኒስተሩ በኩል ሆነ እሱ እንድነሳ ጥያቄውን ተቀብሎ ክሱ እንድነሳ ውሳኔ በሰጠው ፍርድ ቤት በኩል የታለፈ የተዛነፈ የህግ ስርዓት አለ እያላ
የሰጡትን አስተያየት ነበር የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። መንግስት ባለፈው ሳምንት መገባደጃ በህወሓት አመራሮች ላይ የወሰደውን የክስ ማቋረጥ ውሳኔ አስመልክቶ ከደቡብና ሰሜን ወሎ እንዲሁም ከደሴ ከተማ ነዋሪዎች የተሰጡ አስተያየቶችም ደርሰውናል። ማክሰኞ ጥር 3 2014 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪው ኤልያስ አስማረ፣ ከዌብና ማህበራዊ መገናኛ ቅንብሮች አስተናጋጃችን አባየሁ ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሮይተርስ በሰሜን ኢትዮጵያ ትግራይ ትናንት ሰኞ በማይጸብሪ ከተማ በተካሄደ የአየር ጥቃት ቢያንስ 17 ሰዎች መገደላቸውና ብዙዎች መቁሰላቸውን ገልጾ አብዛኞቹ ሴቶች መሆናቸውን የረድኤት ሰራተኞች የአካባቢውን ባለስልጣናት በመጥቀስ ነግረውኛል ሲል ዘግቧል። ሮይተርስ በዘገባው ይህ ተፈጽሟል የተባለው ባለፈው አርብ ትግራይ ውስጥ ህጻናትን ጨምሮ በመጠለያ ካምፕ ውስጥ የነበሩ 56 ሰዎች መሞታቸውና ሌሎች 30 ሰዎች መቁሰላቸውን መዘገቡን ተከትሎ መሆኑን አስታውቋል። ባለፈው ቅዳሜ ህወሓት ባወጣው መግለጫ የኢትዮጵያ መንግስት ሰላማዊ ሰዎችን እንደሚያጠቃ አስታውቋል። ሮይተርስ ከኢትዮጵያ ቃል አቀባይ ኮሎኔል ጌትነት አዳን እና የመንግስት ቃል አቀባይ ዶክተር ለገሰ ቱሉ ስለ ጥቃቱ ምላሽ እንዲሰጡ ለማድረግ ያደረገው ሙከራ ምላሽ አለማግኘቱን ገልጿል። የኢትዮጵያ መንግስት ቀደም ሲል ተፈጽሟል በተባለው ተመሳሳይ ጥቃት በሰጠው ምላሽ ሰላማዊ ሰዎችን እንደማያጠቃ ማስታወቁንም ሮይተርስ ዘግቧል። በሌላ በኩል 14 ወራትን በፈጀውና እስካሁን ድረስ እየተካሄደ ባለው ጦርነት ከሰሞኑ በስደተኞች ጣቢያ ላይ ከባድ የአየር ጥቃት መድረሱን ተከትሎ በትግራይ ክልል ውስጥ አገልግሎት ይሰጡ የነበሩት የረድኤት ተቋማት አገልግሎት ከመስጠት መታገዳቸውን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ዩኤን ኦቻ ባለፈው እሁድ ባወጣው መግለጫ ማስታወቁን በትላንትናው ዕለት መዘገባችን ይታወሳል። በኬንያ የኤሌክትሪክ መብራት ማስተላለፊያ ላይ በተፈጠረው እክል ዛሬ በመላው ኬንያ የኃይል መቋረጥ ተፈጥሮ እንደነበር ተገለጸ። በርካታ የኬንያ ከተሞች መብራት የተቋረጠ ሲሆን የኬንያ ዋና ከተማ ናይሮቢን ጨምሮ 25 ሚሊዮን ሰዎች የኤሌክትሪክ ኃይልና ብርሃን ተቋርጦባቸው እንደነበር ተዘግቧል። በኬንያ መንግስት ቁጥጥር ስር የሚገኘው የመብራት ኃይል ዛሬ ባወጣው መግለጫ በተቋረጠባቸው አካባቢዎች በሙሉ የኃይል አቅርቦቱ እንደገና ተመልሶ አገልግሎት መስጠት መጀመሩን አስታውቋል። ሁለት ጊዜ መፈንቅለ መንግስት የተካሄደባት የማሊ ወታደራዊ መሪ የምዕራብ አፍሪካ አገሮች በማሊ ላይ የጣሉትን ማዕቀብ አወገዙ። የወታደራዊ መሪ ኮሎኔል ኢስሚ ጎይታ በየካቲት ወር ይደረጋል የተባለው ምርጫ ወደ ዛሬ 4 ዓመት በማስተላለፋቸው ሳቢያ የተላለፈባቸውን ማዕቀብ ትናንት ባወጡት መግለጫ ማውገዛቸው ተመልክቷል። በደቡብ አፍሪካ 138 ዓመት የቆየውን ነባሩን የምክር ቤት ህንፃ በማቃጠል የተከሰሰው የ49 ዓመቱ ዛንዲል ማፌ ቀደም ሲል በነበረው ክስ ላይ የሽብርተኝነት ክስ የተጨመረበት መሆኑ ተገለጸ። ማፌ ላይ የሽብርተኝነቱ ክስ የተመሰረተው በወቅቱ ተቀጣጣይ መሳሪያዎችን ይዞ በመገኘቱ እንደሆነ ተመልክቷል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በዩክሬን ድንበር በ100,000 የሚቆጠር ጦራቸውን ማስፈር በቀጠሉበት ሁኔታ ዩናይትድ ስቴትስ እና ሩሲያ ትናንት ሰኞ ግልጽና ቀጥተኛ ንግግር በማድረግ ውይይታቸውን መጀመራቸውን ዋይት ሃውስ ትናንት ባወጣው መግለጫ አመለከተ። የዋይት ሃውስ ቃል አቀባይ ጄን ሳኪ ባወጡት መግለጫ ለፕሬዝደንት ፑቲን ያላቸው ሁለት አማራጮች የዲፕሎማሲ ወይም ውጥረቱን የሚያባብሰውን መንገድ መከተል መሆኑን ገልጸዋል። ቃል አቀባይዋ የዲፕሎማሲው መንገድ እንደሚከተሉ በእርግጠኝነት ተስፋ እናደርጋለን ማለታቸውም ተመልክቷል።
There are 100,000 troops at the border now. Obviously returning those troops to the barracks, conveying to us their intention of doing that.
አሁን በድንበሩ አቅራቢያ 100 ሺህ ወታደሮችን አስፈራዋል። እነዚያን በግልጽ ወደ ነበሩበት መመለስና ያንን ለማድረግ ፍላጎት ያላቸው መሆኑን ቢያረጋግጡልን ውጥረቱን ለማርገብ ቀላል የሚሆንበት ሁኔታ ይፈጠር ነበር።
ፕሬዚደንት ባይደን ሰሞኑን በሰጧቸው የተለያዩ መግለጫዎች ፑቲን ወታደሮቻቸውን ወደ ኋላ እንዲመልሷቸው አሳስበዋል። ያ ሳይሆን ቀርቶ ሩሲያ ዩክሬንን የምትወር ከሆነ ዩናይትድ ስቴትስ በማያወላዳ መልኩ አጸፋውንም እንደምትሰጥ ገልጠዋል። የሩሲያው ረዳት የውጭ ጉዳይ ሚኒስትር ሰርጌይ ሬብኮቭ በሁለቱ አገሮች መካከል የተደረገው ውይይት ከተጠናቀቀ በኋላ ትናንት ሰኞ ለጋዜጠኞች በሰጡት መግለጫ እኛ ዩክሬንን ለማጥቃት እቅድ የለንም፣ ውጥረቱ ሊባባስ ይችላል ተብሎ የሚያሰጋ ምንም ምክንያት ሊኖር አይገባም ብለዋል። በዚህ ሳምንት በዩክሬን ጉዳይ ከሩሲያ ጋር የሚደረጉ ሌሎች ሁለት ዙር ስብሰባዎችም እንደሚኖሩ ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን እና ምክትል ፕሬዝደንት ካማላ ሃሪስ የመምረጥ መብትን ያረጋግጣል የተባለውን ረቂቅ ሕግ ለማስተዋወቅና ድጋፍ ለማሰባሰብ ዛሬ ወደ ደቡባዊቷ የዩናይትድ ስቴትስ ግዛት ጆርጂያ ማቅናታቸው ተገለጠ። የዋይት ሃውስ ባለስልጣናት ባይደን በዚህ ጉዟቸው የመምረጥ መብት ነጻና ከወገንተኝነት ማጭበርበር በጸዳ መልኩ አስተማማኝነቱ በተጠበቀ መልኩ ስለሚካሄድበት መንገድ ይሟገታሉ ብሏል። እነዚህ መብቶች ለማረጋገጥ የሚቻለው የመምረጥ መብትን የሚያረጋግጡ ሁለቱ የሕግ ረቂቆች ተፈጻሚ ሲሆኑ መሆኑን አስታውቋል። ባይደን ዛሬ ባወጡት የትዊት መልእክታቸው ታሪክ የመራጮችን ድምጽ ለሚያፍኑት ሁሉ ጥሩ ሆኖ አያውቅም፣ የመምረጥ መብትን ለማያስከብሩትም መልካም አይሆንም ብለዋል። ሁለቱን የምርጫ መብት የሚያረጋግጡ የሕግ ረቂቆች በመወሰኛው ምክር ቤት ለማሳለፍ እንዲረዳ የምክር ቤቱን አሰራር የሚቀይረውን ሕግ እንዲጸድቅ ባይደን ጥረት ያደርጋሉ ሲልም ዋይት ሃውስ በመግለጫው አመልክቷል። የተባበሩት መንግስታት ድርጅት በአፍጋኒስታን ለሚገኙ 28 ሚሊዮን ሰዎችና በአምስት አጎራባች አገሮች ለሚገኙ ስደተኞች የሕይወት አድን የሰብአዊ እርዳታ የሚውል $5 ቢሊዮን ጠይቋል። ይህ በታሪክ ለአንድ ሀገር ሲጠየቅ ከፍተኛው ነው ተብሏል። ከዚህ ውስጥ 4.4 ቢሊዮን የሚሆነው ከአፍጋኒስታን ህዝብ ግማሹ ለሚሆነው 22 ሚሊዮን መሆኑ ተመልክቷል። የተባበሩት መንግስታት ድርጅት አፍጋኒስታን በዓለም ላይ ወደ ከፍተኛው ሰብአዊ ቀውስ በፍጥነት እየገባች ያለች ሀገር መሆኗን አስጠንቅቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ጸሐፊ ማትሪን ግሪፍትስ ከሰብአዊ ቀውሱ በተጨማሪ ድርቅም እያንገላታት ስለምትገኘው አፍጋኒስታን ይህን ብለዋል።
Up to a million children under 5, if we do not get assistance to them, will suffer from severe and acute malnutrition. We need to get food to the families where they live.
እድሜያቸው ከአምስት ዓመታት በታች የሆኑ እስከ 1 ሚሊዮን የሚሆኑ ሕፃናት እርዳታችንን የማናደርስላቸው ከሆነ በከፍተኛ የምግብ እጥረት ይጎዳሉ። ቤተሰቦቻቸው ወደሚኖሩባቸው ምግቦችን ልናደርስላቸው ይገባል። ለራሾች የእህል ዘር ማድረስ አለብን። በአገሪቱ ወደሚገኙ ሕክምና መስጫዎችና ክሊኒኮች የጤና አገልግሎት ማቅረብ ይኖርብናል። ወደ ቤታቸው መመለስ ለሚፈልጉ ሁሉ ለደህንነታቸው ዋስትና የሚሰጥ አገልግሎት መስጠት አለብን።
የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲም በበኩላቸው ይህ ቀውስ አፋጣኝ ምላሽና ትኩረት የሚሻ መሆኑን ደጋግመን ገልጸናል ይላሉ።
If the country collapses, implodes, we've said it so many times, but it's worth repeating, then we may see a much bigger exodus of people. The key issue here is to transform this massive
ብዙ ጊዜ ይህንን ተናግረናል። አሁንም ደግሞ መናገር ይኖርብናል። ይህ ሀገር ከፈነዳ እጅግ ከፍተኛ የሆነ የብዙ ሰዎችን ፍልሰት ልናይ እንችላለን። ዋናው ነገር ይህን በሀገር ውስጥ የሚፈጸመውን ምናልባትም በዓለም በቁጥሩ እጅግ ከፍተኛ የሆነውን የሀገር ውስጥ መፈናቀል ወደ ሌላ ትልቅ ግዙፍ መፈናቀል እንዳይሸጋገር ይህንን አደጋ ከወዲሁ ማስቀረት ዋነኛው ጉዳይ ነው።
ግራንዲ ዓለም አቀፉ ማህበረሰብ አፍጋኒስታንን አደገኛ ከሆነው ቀውስ ለመታደግ የሚችለውን ሁሉ እንዲያደርግ ጥሪያቸውን አቅርበዋል። ይህ በአገር ውስጥም ሆነ ከአፍጋኒስታን ውጪ ከፍተኛ የስደተኞች ማዕበል እንደሚፈጥር ግራንዲ አስጠንቅቀዋል። ሰሜን ኮሪያ ዛሬ ማክሰኞ ሌላ የባሊስቲክ ሚሳኤል መሳሪያ ሙከራ ማድረጓን የደቡብ ኮሪያና የጃፓን መንግስታት አስታወቁ። ሰሜን ኮሪያ በአዲሱ አውሮፓውያን ዓመት ትልቅ የጦር መሳሪያ ሙከራ ታድርግ፣ ይህ ሁለተኛዋ መሆኑን መንግስታቱ አስታውቀዋል። ሰሜን ኮሪያ በዚህኛው ሙከራዋ ባለፈው ሳምንት ካደረገችው የተሻለ የጦር መሳሪያ ብቃት ያሳየችበት መሆኑንም ደቡብ ኮሪያ አስታውቃለች። የደቡብ ኮሪያ መከላከያ እንደሚለው ከሆነ ሰሜን ኮሪያ በቅርቡ የሞከረችው የሃይፐርሶኒክ ሚሳኤል በ60 ኪሎ ሜትር ከፍታ ውስጥ 700 ኪሎ ሜትር መምዘግዘግ የሚችል ነው። ሚሳኤሉ ከጃፓን የነጻ ኢኮኖሚ ቀጠና ውጪ በሚገኘው የባህር ዳርቻ ያረፈ መሆኑ ሲገለጽ ያስከተለው ጉዳት ስለመኖሩ የታወቀ ነገር አለመኖሩን የጃፓን ዜና አገልግሎት በዛሬው ዘገባ አመልክቷል። ሙከራው የተካሄደው ዩናይትድ ስቴትስና ሌሎቹ አምስቱ የተባበሩት ጸጥታ ምክር ቤት አባላት በዚህ ጉዳይ ላይ በዝግ መሰብሰባቸው ከተነገረ በኋላ መሆኑ ሲገለጽ የምክር ቤቱ አባላት ድርጊቱን ማውገዛቸውን ተመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ጥር 3 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድ በኢትዮ ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ።
የበጀት ጭማሪው በጣም አስፈላጊ ነገር ነው። ምክንያቱም በሶስቱ ክልሎች እንዲያውም የበጀት ጭማሪው ትግራይ ክልልን አይጨበም ባይዘወይ ለሁለቱ ክልሎች ነው የሚለው። ሶስቱን ክልሎች ከወሰድካቸው ከፍተኛ ኮንፍሊክት ነበረባቸው፣ ጉዳት ደርሶባቸዋል። የሶስቱ ክልሎች ውስጥ ከ37 ሚሊዮን አካባቢ በአጠቃላይ 34% የአገሪቷን ሕዝብ የሚሸፍን ነው። በቆዳ ስፋትም በጣም ሰፊ ነው። ስለዚህ ደግሞ በአብዛኛው 20-30 ዓመት ወደኋላ ዲቫስቴትድ ሆነዋል ነው የሚባለው። ይሄን ለመሸፈን እንግዲህ በጀት ተጨማሪ በጀት ያስፈልጋል።
መሰናዷችን ይጠብቋችኋል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ። ባለፈው ሳምንት መገባደጃ ክሳቸው ተቋርጦ ከእስር የተለቀቁት 33 ሰዎች አፈታት የተከናወነው በኢትዮጵያ ሕግ መሰረት እንደሆነ ጠቅላይ ፍርድ ቤት አስታወቀ። የአቃቤ ሕግ የክስ ይቋረጥልኝ ጥያቄን የአሁኑ የሀገሪቱ ሕግ ምንም አይነት ገደብ እንደማይጥልም አንድ የሕግ ባለሙያ ተናገሩ። ክሱ እንዲቋረጥ ጥያቄ ያቀረቡት የሀገሪቱ የፍትህ ሚኒስትር መሆናቸውን የጠቅላይ ፍርድ ቤቱ መግለጫ ይናገራል። መለስካቸው አምሃ ዝርዝሩን ይዟል።
ዛሬ የፌዴራሉ ጠቅላይ ፍርድ ቤት ባሰራጨው የጽሑፍ መግለጫ እንዳመለከተው ታህሳስ 28 ቀን 2014 ዓ.ም በሙሉ ወይንም በከፊል በተከሳሾች ላይ በሦስት መዝገቦች የቀረቡ ክሶችን እንዲቋረጡ የፍትህ ሚኒስትሩ ለሚመለከተው ችሎት ባቀረቡት ጥያቄ መሠረት ሕጋዊ ስርዓቱን ተከትለው ተስተናግደዋል። መግለጫው አክሎም በቀረበው ማመልከቻ መሠረት በከሳሽ አቃቤ ሕግና በተከሳሾች እነ ጀዋር ሲራጅ መሐመድ በድምሩ 20 ተከሳሾች፣ በከሳሽ አቃቤ ሕግና በተከሳሾች እነ እስክንድር ነጋ በድምሩ 7 ተከሳሾች፣ እንዲሁም በከሳሽ አቃቤ ሕግና በተከሳሾች እነ ዶክተር ደብረጽዮን ገብረ ሚካኤል በድምሩ 6 ተከሳሾች ላይ የቀረቡት ክሶች እንዲቋረጡ ጥያቄ መቅረቡን አመልክተዋል። የፌዴራል ከፍተኛ ፍርድ ቤት የሕገ መንግሥትና የሽብር ጉዳዮች አንደኛ ወንጀል ችሎት የቀረበው ማመልከቻ በሀገሪቱ ሕግ መሠረት መቅረቡን ከተመለከተ በኋላ ተከሳሾቹ በሌላ ወንጀል የማይፈለጉ ከሆነ ከእስር እንዲለቀቁ ትዕዛዝ ለማረሚያ ቤት ማስተላለፉን ገልጸዋል። ቪኦኤ የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብቶች ዋና ሥራ አስኪያጅ አቶ አማ መኮንንን የተከናወነውን ተግባር ከሕግ አግባብ እንዴት እንደሚመዝኑት ጥያቄ አቅርቡላቸው ነበረ።
የማንሳት ጉዳይ በአሰራርም ሆነ በሕግ አዲስ አይደለም። ምናልባት እስካሁን ድረስ የወንጀል ፍትህ ስርዓቱ የሚመራበት ወደ 50 ዓመት ያስቆጠረ የስነ ስርዓት ሕግ በ1954 ዓ.ም በታወጀው የስነ ስርዓት ሕጋችንም ላይ አቃቤ ሕግ ክስ ሊያነሳ እንደሚችል፣ ያነሳውን ክስ ደግሞ መልሶ ማንቀሳቀስ እንደሚችል ስልጣን ተሰጥቶታል። በእርግጥ በዛን ጊዜ በነበረው ሕግ ወይም በ1954 በታወጀው ስነ ስርዓት ሕግ ላይ ክስ የማይነሳባቸው ወንጀሎች ነበሩ። በከባድ ነፍስ ግድያና በከባድ ውንብድና ጉዳይ ላይ አቃቤ ሕግ ክስ ማንሳት እንደማይችል ያስቀምጥ ነበር። በሌሎቹም ጉዳዮች አቃቤ ሕግ ክስ ሲያነሳ ፍርድ ቤት መፍቀድ እንደነበረበት ያስቀምጥ ነበረ። ነገር ግን 1985 ላይ አቃቤ ሕግን ለማቋቋም በወጣ አዋጅ ይሄ በተለይ የአቃቤ ሕግ ክስን የማንሳት ስልጣን በፍርድ ቤት ይሁንታ ብቻ መሆን እንዳለበት ያስቀምጥ የነበረው ድንጋጌ ተሽሯል። ስለዚህ ከ1985 ዓመተ ምህረት ጀምሮ አቃቤ ሕግ የመሰረተውን ክስ በማናቸው እንግዲህ ከፍርድ በፊት የማንሳት ሙሉ ስልጣን ተሰጥቶታል። የሚጠበቅበት ከአቃቤ ሕግ ክሱ እንዲነሳ በአቃቤ ሕግ ወይም ደግሞ በአቃቤ ሕግ የበላይ ኃላፊ የተወሰነ መሆኑን የሚያሳይ የጽሁፍ መግለጫ ማቅረብ ብቻ ነው።
ይሄ የተቀየረበት ምክንያት ይታወቃል። በህጉ ህጉ ሲወጣ ሁለተኛው በ85 ዓመተ ምህረት ወጣ ያሉት ማቋቋሚያዎች ታወጅ በምን ምክንያት ነው ይሄ ወጣ? ምንም አይነት የሚያግደው ገደብ እንዳይኖር የተደረገበት ምክንያት ምንድን ነው ይላል ህግ አውጪ?
ብዙ ጊዜ ሲያነጋግር የነበረ ነው። አሁንም ቢሆን ትንሽ በተለይ ህጉ ሲወጣ ሲሻሻል የነበረውን ሁኔታ ትንሽ ጥናት ይጠይቃል። ግልጽ የሆነው ነገር ግን ብዙ አሳማኝ ምክንያት አልነበረም። ያው ከሳሽ አቃቤ ህግ ነው። ክሱ አያዋጣኝም ካለ ክሱን ማቋረጥ መብት ሊኖረው ይገባል እንጂ በማያዋጣው ክስ ሰዎችም እየተንገላቱ መቆየት የለባቸውም። በጉዳዩ ላይ ፍርድ ቤት እስኪወስን ድረስ መቆየት የለባቸውም። ሌሎች ሪሶርሶችም በማከን የለባቸውም የሚል ትንሽ ደከም ያለ ምክንያት ነው የነበረው። በአጋጣሚ እንደወቀው አሁን ለረጅም ዓመት ሲያገለግል የነበረው የስነ ስርዓት ህግ በመሻሻል ሂደት ላይ ነው እና አንዱ ውይይት እየተደረገበት ያለው እና ምናልባትም ተሻሻለ የስነ ስርዓት ህግ ሲወጣ ይመልሰዋል ተብሎ የሚጠበቀው ይሄንን የአቃቤ ህግ የክስ ማንሳት ስልጣን በፍርድ ቤት ይሁንታ እንዲሆን የማድረግ ጉዳይ ነው። ምክንያቱም ይሄ ክስ የማንሳት ጉዳይ ሙሉ በሙሉ የአቃቤ ህግ ስልጣን ከሆነ በኋላ ያስገኛል ከተባለው ጥቅም ይልቅ ያስከተላቸው ጉዳቶች ብዙ ናቸው። አቃቤ ህግ በተለይ በቀደም ባሉ ጊዜያት በፖለቲካ ተቀናቃኞችን ወይም ሌሎች የመንግስት ኢንተረስት አለባቸው በተባሉ ጉዳዮች ላይ ሰዎችን ለእስር ለመዳረግ ወይም ለሌላ ያልተገባ አላማ ደካማ ክስ የሚመሰረትበት ሁኔታ ከነዛ ሰዎች ጋር የሆነ አይነት ድርድር ስምምነት ሲኖር ደግሞ ያን ክስ ደግሞ በፈለገው ጊዜ የማንሳት እንደገና መልሶ የማንቀሳቀስ ሁኔታና እንደውም ይበልጥ አቢዩዝ የተደረገ ሆነ ሁኔታ የውና ይሄ ስነ ስርዓት ህጉን እየተሻሻለ ባለበት ሁኔታ አንዱ ውይይት እየተደረገበት ያለው ነገር እሱ ነው እና በፊት እንዳልኩት የጁዲሻል ሪቪው ክስ ማንሳትን ጥያቄ ፍርድ ቤት የመመርመር እና ይሁንታ የመስጠት ያለመስጠት ጉዳይ እሱን ለማንሳት የተሄደበት ምክንያት ብዙ አጥጋቢ ነው ተብሎ አይወሰድም። ከመጀመሪያው
በ2008 ዓመተ ምህረት የታወጀው ደግሞ አለ እሱም ከዚህ አይለይም ማለት ነው አይደለም?
እውነት ነው። እንግዲህ ከ85 ዓመት በኋላ ያው ቀጥሏል። በተለያየ ጊዜ ቀያየር ነበር። አንዴ ጠቅላይ አቃቤ ሕግ፣ ሌላ ጊዜ ፍትህ ሚኒስትር፣ ሌላ ጊዜ ጠቅላይ አቃቤ ሕግ እንዲህ እየተባለ ሲለዋወጥ የነበረበት ሁኔታ ነው የምናስታውሰው። አሁንም ያው ፍትህ ሚኒስትር ተብሏል። ይህን ተቋም የሚያቋቁመው 943/2008 ላይ ባለውም ድንጋጌ መሰረት አቃቤ ሕግ በማናቸውም ክስ በመሰረታቸባቸው ጉዳዮች ላይ ክስ የማንሳት ስልጣን ተሰጥቶታል። ከ85 ዓመተ ምህረት ጀምሮ ይሄው በክስ የማንሳት ጉዳይ ላይ አቃቤ ሕግ ሙሉ ባለስልጣን የሆነበት አሰራር ቀጥሏል። ከፍርድ ቤት የሚጠበቀው እንዳልኩት ክስ የማንሳት ጥያቄውም በእርግጥም የአቃቤ ሕግ የተቋሙ መሆኑን የሚያረጋግጥ በጽሁፍ የቀረበ ጥያቄ መኖሩን የማረጋገጥ ነው እንጂ ክሱን የሚያነሳበት ምክንያት ተገቢ ነው አይደለም የሚለውን ፍርድ ቤት የመመርመር ስልጣን የለውም። መርምሮ ክስ ማንሳት አትችልም የሚልበት ስልጣን በህግ የለውም ፍርድ ቤት። ይህ አንጻር እንዳልኩት በእነዚህ ተከሳሾች ላይ ቀርቦ የነበረው ክስ መነሳት ነበረበት አልነበረበትም የሚለው ነገር እንደ በህግ ማህበረሰብ ውስጥ ወይም እንደ ህዝብ እያነጋገረ ነው። እያነጋገረው ሊቀጥል ይችላል። ከህግ አንጻር ግን የተዛነፈ የህግ አሰራር በፍትህ ሚኒስቴር በኩል ክሱን ለማንሳት ውሳኔ ላይ መደረሰው በፍትህ ሚኒስቴሩን በኩል ሆነ ጥያቄውን ተቀብሎ ክሱ እንዲነሳ ውሳኔ በሰጠው ፍርድ ቤት በኩል የተዛነፈ የህግ ስርዓት አለ ብዬ አላምንም።
የህግ ስርዓቱ እሱ እንዳስቀመጡት በአሁኑ ጊዜ የተጣሰ ነገር ላይኖር ይችላል። ይሁንና ከጉዳዩ አሳሳቢነትና ህዝብ አተኩሮ ከሚመለከተው አኳያ ይሄ ጉዳይ የበለጠ እንዳያነጋግር አስቀድሞ በሚመለከተው አካል ለህዝብ ሊገለጽ አይገባም ነበር ወይ? እንዲህ ያለ ጥያቄ ቀርቧል ተብሎ
ምናልባት አቶ መለስካቸው ወደዚህ ጥያቄ ከመሄደ በፊት ክስ ማንሳት አንድ ተጨማሪ ነገር ማለት የምፈልገው አቃቤ ክስ ለማንሳት ውሳኔ ላይ የሚደርስባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። ከነዚህ ምክንያቶች ውስጥ አንዱ የክሱ መቋረጥ ለህዝብ ጥቅም ጠቃሚ የሆነ እንደሆነ ጠቃሚ ሆኖ የተገኘ እንደሆነ ነው የሚለው። ይሄም የክስ ማንሻ ምክንያት የመጣ ሳይሆን ቀድም እንዳልኩ እስካሁን ድረስ በምንመራበት በ1954 ታወጀው የወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 122 ላይም በግልጽ የተመለከተ ነው። መንግስት ለህዝብ ጥቅም ሲል የተመሰረተ ክስ እንዲነሳ ሊወስን ትእዛዝ ሊሰጥ እንደሚችል ተቀምጧል። ስለዚህ የህዝብ ጥቅም ምን ማለት ነው የሚለው ነገር ሊያነጋግር ይችላል። ቅድም ለመግለጽ እንደሞከርኩት በዚህ ላይ መንግስት ክሱን ያነሳበትን ምክንያት አሁን በዚህ በተለይ በእነዚህ በሶስት ምክንያቶች የተገለጹ ምክንያቶች አሉ። እንደዚህ የተገለጹ ምክንያቶች በቂ ናቸው አይደሉም የሚለው አሁንም ሊያነጋግር ይችላል። እኔ በእኔ በኩል በቂ ናቸው አይደለም ብዬ እዚህ ላይ ድምዳሜ ላይ ለመድረስ ያስቸግረኛል። የተሰጡትን ምክንያቶች በዚህ መልክ እንዳልኩት ደካማና ጠንካራ ጎናቸውን ማንሳት ይቻላል።
ያው ለማንኛውም ግን አቃቤ ህግ ምንም አይነት ክስ ምንም አይነት ወንጀል ቢሰራ ወይም ተሰርቷል ተብሎ ቢጠረጠር ክስ ከማንሳት የሚያግደው ምንም አይነት የህግ አግባብ የለም።
ልክ ነው። በዛ ደረጃ በተለይ በብሔራዊ ህግ ደረጃ ምንም የሚከለክለው የህግ ምክንያት የለም።
በጣም አመሰግናለሁ አቶ አምሃ መኮንን ስለዘወትር ትብብሮ።
እኔም አመሰግናለሁ እነስካቸው።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ርዕስ ጋር የሚያቆየን ዘገባ ነው። መንግስት ባለፈው ታህሳስ 29 በህወሓት አመራሮች ላይ የወሰደው የክስ ማቋረጥ ውሳኔ በቡድኑ ታጣቂዎች ከደረሰብን በደልና ጉዳት ሳናገግም የተወሰነ ውሳኔ ነው ሲሉ ለአሜሪካ ድምፅ ራዲዮ አስተያየታቸውን የሰጡ የደቡብና ሰሜን ወሎ እንዲሁም የደሴ ከተማ ነዋሪዎች ተናገሩ። በህዝብ ላይ ከደረሰው በደል አንጻር የህወሓት አመራሮች ክስ መቋረጥ ቅሬታ ማሳደሩ ምክንያታዊ ነው ያሉት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ከዳግም ወረራና ጉዳት ራስን ለመከላከል በሚለያዩ ሳይሆን አንድነታችንን በሚያጠናክሩ ጭብጦች ላይ እናተኩር ሲሉም ጥሪ አስተላልፈዋል። ለዝርዝሩ መስፍን አራጌ።
የህወሓት ኃይሎች ለአምስት ወራት ገደማ ተቆጣጥረውት በነበረው ወልዲያ ከተማ ነዋሪ የሆኑትና መምህር መሆናቸውን ብቻ ጠቁመው ስማቸውን ከመጥቀስ የተቆጠቡ አስተያየት ሰጪ መንግስት በተለይ የህወሓት አመራሮችን ክስ ማቋረጡ ቡድኑ በሰብአዊነት ላይ ያደረሰውን ሰቆቃ ግምት ውስጥ ያላስገባ ነው ብለዋል።
ሴቶች የተደፈሩ አሉ። 11 ሴቶች አጋለውን የወልዲያ ላይ የተደፈሩ ማለት ነው። አምስት ልጆች በጥይት ተገለው ከአምስቱ ሶስቱን እኛን መሬታውን ያነሳ ነው። እኔ ራሴ እዛው እኛ ሰፈር ስለሆነ ማለት ምንም አይነት የህክምና ነገር የለም። ትራንስፖርት የሚባል ነገር ፈጽሞ አይታሰብም። በህክምና እጦት ምክንያት ብዙ ሰዎች ሙተዋል። በህክምና እጦት ምክንያት ነፍሰ ጡሮች መውለድ ሳይችሉ ቀርተው ወይም ደግሞ የህክምና አገልግሎት ሳያገኙ ቆይቶ ሙተዋል። ወልዲያ ላይ ነው የምነግርህ። እንግዲህ ከዛ ላይ ስድብ ነው ስድብ፣ ማንጓጠጥ፣ ማንኳሰስ፣ መናቅ፣ እንትፍ ማለት፣ በጥይት ማስፈራራት፣ በአጠቃላይ አሉ የሚሏቸው እነሱ ማንኛውም መንገዶች ሁሉ ተጠቅመዋል። ማህበረሰባችንን በማንገላታት በኩል ማለት የምንሰማው ማንኛውም አይነት የተሽከርካሪና የመኪና ድምፅ ወይም ደግሞ የጥይት ድምፅ የእነሱ እየመሰልን አሁንም እየባንን ያለን ይሄ በሆነበት ሰዓት እንዲህ አይነት ውሳኔ መወሰን ማለት የእኛን ሰቆቃ ለደን መክተት ማለት።
በደሴ ከተማ ኗሪ የሆኑትና በህክምና ሙያ የሚተዳደሩት ወይዘሮ ፋጡማ አሊ በበኩላቸው ውሳኔው በእሳቸውም ሆነ በሚኖሩበት አካባቢ ከተፈጠረው ጉዳት ጋር የሚነጻጸር አለመሆኑን ነው የጠቀሱት። እንደ ወይዘሮዋ ከክስ ማቋረጥ በፊት መሰራት የሚገባቸው ተግባራት ተዘለዋል።
እኔ ልጄ ተመታለች፣ ተባራሪ መቶብኛል። የ12 ዓመት ልጅ ማለት ነው። 15 ቀን ያክል አሳክሜ ነው የሚያክምልኝ መድኃኒት ጠፍቶ ራሴ ባለሙያ በመሆን ብቻ በማጠብ ነው ያዳሙ። ስለ ልቦናችንም ተጎድቷል፣ ሞራላችንም ተጎድቷል። በተለይ አሁን በጦርነት ሰዓት ባሳለፍንባቸው ጊዜዎች ብዙ ጤና ኬላዎች ወድመዋል፣ ብዙ ህጻናት ሙተዋል፣ ብዙ እናቶች ተጎድተዋል። ያ ጉዳት ሳያገግም ሳይመለስ እንደገና ደግሞ ቢያንስ ንብረት የቤት እቃችን ሳይቀር ሽሮ በርበሬ ሳይቀር የአርሶ አደሩ የባለሙያው ሁሉ ያለንበት ደረጃ አስጊ የሆነ ያንን ሳይመለስ ከእነሱም ኬዝ ጋር ተያይዞ ስለሆነ ጦርነቱ እዚህ የደረሰውና መልሰን አሁን ለመቋቋም አርሶ አደራችን የማይችልበት ህጻናት ራሱ እስካሁን ድረስ በመሞት ደረጃ ላይ ናቸው። እናቶች ተይዘው ወንዝ ላይ እዛው ደም ፈሷቸው የሚሞቱበት አጋጣሚ አለና ይህ ሳይመለስ እንዴት መንግስት ትኩረት ሰጥቶ እነዛን ለመልቀቅ እንትን አለ።
ስመኘው በቀለ የተባሉ የከተማዋ ነዋሪ ደግሞ ውሳኔውን ለተከሳሾች ያደላ ሲሉ ነው የገለጹት።
እጅጉን ለተከሳሾች ያደላ ነው። የተፈናቀለው ህዝብ ቁስሉ ሳይድን ወደ ቤቱ ሳይመለስ ሳይረጋጋ የሞራልና የተለያየ የአቅም ግንባታ ሳይደረግላቸው እንዲህ መሆኑ ለህዝቡ ዱብዳ ነው የሆነበት። እጅጉን አሳዛኝ ነው።
በአምባሰል ወረዳ የፖለቲካ አመራር መሆናቸውን የተናገሩትና ስማቸውን ከመግለጽ የተቆጠቡ አስተያየት ሰጪ በበኩላቸው
ዜናውን ስሰማው በጣም በድንጋጤ ነው የተዋጥኩት። ምክንያቱም የኢትዮጵያ ህዝብ ተወካዮች ምክር ቤት ይህንን ቡድን በአሸባሪነት ፈርጆታል። የህዝብ ተወካዮች ምክር ቤት እንግዲህ ከኢትዮጵያ ህዝቦች የተውጣጣ ነው። የተውጣጣ አካል የወሰነውን ውሳኔ መንግስት በአቋራጭ እንደውም በስሜት ማለት ይቻላል ይሄ ሁሉ ህዝብ ተገብሮ ይሄ ሁሉ ህዝብ ሀብት ወድሞ ይሄ ሁሉ ህዝብ ጭንቅላቱ የማይድንለት ጠባሳ ጥሎ የሄደን ቡድን በነፃ መፍታት በህዝብ መቀለድ በሀገር መቀለድ መሆኑን ነው።
አለማየሁ ተስፋዬ የተባሉ የደሴ ከተማ ነዋሪና ስማቸውን ከመጥቀስ የተቆጠቡት የፖለቲካ አመራር እንዲህ አይነት ድንገተኛ ውሳኔ በመንግስትና በህዝብ መካከል አለመተማመን ሊያስከትል ይችላል የሚል ስጋት አላቸው።
ህዝቡ ላይ ተጽዕኖ ያሳድራሉ ብዬ ነው የማስበው። አንደኛ ለፖለቲሻኑ የማይመች ህብረተሰብ እየፈጠረን ያለ ነው። ምክንያቱም ፖለቲሻኑን ህብረተሰቡ ሁልጊዜ ሳያምነው የሚኖር ማህበረሰብ ነው የሚኖረው። ለጊዜው እሺ ይልሃል፣ ነገር ግን ያንን ነገር ተግባራዊ ሊያደርግልህ ፈቃደኛ አይሆንም እና ማህበረሰብ ላይ ተጽዕኖ ይፈጥራል።
አመራሩም በለው ከላይ እስከታች ያለው በመንግስት ላይ እምነት አይኖረውም። እምነት እንዲኖረው ተፈልጎ ቢሆን ኑሮ ህዝቡን አወያይቶ ይደርስ ነበር። ምን ችግርም እኮ አልነበረው።
በደሴ ዙሪያ ጉጉፍቶ አካባቢ ነዋሪ የሆኑት ሰይድ አህመድ የተባሉ አስተያየት ሰጭ ደግሞ ውሳኔው የተላለፈበትን ዕለት ተችተዋል።
በወንጀል ተጠርጥረውም ሊሆን ይችላል፣ በወንጀል ተከሰውም በፍርድ ቤት ደረጃ እየታዩ ቢሆን የሚለቀቁት ብዙ ጊዜ በዓልን ወይም አዲስ ዓመትን አንተርሶ ነው። ይሄ በተለይ ለታሳሪ ቤተሰቦች የበዓል ስጦታ ተብሎ ሊታሰብ ይችላል። ምናልባት ለታሳሪ ቤተሰቦች ከበዓል ስጦታም በላይ ነው። ለአብዛኛው ህዝብ ግን በዓሉን ተቀምቷል። ሌላ ገና ነው እንግዲህ የሚጠብቀው እንጂ ዘንድሮ እኔ ሙስሊም ነኝ፣ ግን አብዛኛው ህዝብ ራሱ በዓሉን አከበረ ብዬ አላስብም። ጓደኞቼ ተረብሸው ነበር ያመሹት። እንዲህ ሚሊዮን ዲያስፖራ የሚሆን ወደ ሀገር ውስጥ ተጠርቷል። ጥሪውን ተቀብሎም እየመጣ ነበር። በውሳኔው እነሱም እንደደነገጡ ነው የሚሰማኝ።
ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ አማራ ክልል ከደረሰበት መጠነ ሰፊ ጉዳትና አሁንም ካልተቋጨው ጦርነት አንጻር ሲታይ በውሳኔው ብዙሃኑ ቅሬታ ቢያድርባቸው ምክንያታዊ ናቸው ማለታቸውን ጠቅሰው የሀገር ውስጥ መገናኛ ብዙሃን የዘገቡት ዛሬ ነበር። ይሁን እንጂ ርዕሰ መስተዳደሩ ከሚለያዩ ይልቅ አንድ በሚያደርጉ መሰረቶች ላይ መቆም አዋጭ ነው ማለታቸው ተሰምቷል።
የነሰባት መፈታት አለመፈታት ከወረራው ጋር ስናወዳድረው ምንት ነው? ምንም ነገር የለም። በነሰባት መፈታትና አለመፈታት ላይ አተኩረን ከተለያየን እንዳከማለን፣ ለሌላ ጥቃት እንጋለጣለን። ስለዚህ ይሄ ስትራቴጂክ አካሄድ አይመስለኝም። በዚህ መንፈስ ህዝቡ ከደረሰበት ሰቆቃ ከደረሰበት በደል አንጻር ተነስቶ ቢቆጭ ቢናደድ ቢንገበገብ ስህተት የለውም። ትክክል።
ጠቅላይ ሚኒስትር አብይ አህመድ ውሳኔው በህዝብ ዘንድ ምን ያህል ቁጣ እንደቀሰቀሰም ነው ውሳኔውን ሲሰሙም እንደሌላው መደንገጣቸውን መናገራቸው ይታወሳል። ያም ሆኖ ለኢትዮጵያ የሚበጅና ለዘላቂ ጥቅሟ የሚያግዝ ዘርፈ ብዙ ጠላቶቿን የሚቀንስ በአውደ ውጊያ የተገኘውን ድል በሰላሙ መድረክ መድገም የሚያስችል በመሆኑ እየመረረም ቢሆን ውሳኔውን ለመቀበል መገደዳቸውን በትናንቱ የመከላከያ ህንጻ ምረቃ መርሃ ግብር ላይ ባስተላለፉት መልእክት ገልጸዋል። ይህንኑ ተከትሎ ዓለም አቀፍ ተቋማትና አገራት ታህሳስ 29 መንግስት ያደረገውን የክስ ማቋረጥ ውሳኔ በበጎ የተመለከቱት ሲሆን የተባበሩት መንግስታት ድርጅት ሊቀመንበር አንቶኒዮ ጉቴሬዥን ጨምሮ ከፍተኛ ባለስልጣናት በውሳኔው ላይ አስተያየት ሰጥተዋል። ከዋይት ሀውስ በተሰጠው መግለጫም ፕሬዚዳንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ ውስጥ እየተካሄደ ስላለው ግጭት ሰላምና እርቅን ለማስፈን እንዲቻል ስለሚካሄደው ጥረት መነጋገራቸውን አስታውቋል። የተፈቱትን ፖለቲካ እስረኞችንም አስመልክቶ ፕሬዚዳንቱ ምስጋናቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
በጋሸና ከተማና ዙሪያዋ እስከ 280 የሚደርሱ ሲቪሎች በህወሓት ታጣቂዎች መገደላቸውን የጋሸና ከተማ አስተዳደር አስታወቀ። በከተማዋ የሚገኙ 13 ተቋማት መውደማቸውንም የከተማዋ አስተዳደር ከንቲባ አቶ ሞላ ጸጋው ለአሜሪካ ድምፅ ተናግረዋል። ይሁን እንጂ ህወሓት መሰል ክሶችን ሲያስተባብል ይደመጣል። ወደ ስፍራው አቅንቶ የነበረው ዘጋቢያችን ኬኔዲ አባተ ሌሎች የጋሸና ነዋሪዎችንም አነጋግሮ ተከታዩን አሰናድተዋል።
በሰሜን ወሎ ዞን የምትገኘው የጋሸና ከተማ የሰሜን ኢትዮጵያው ግጭት ዋነኛ ገፈት ቀማሽ ከሆኑ አካባቢዎች መካከል ትጠቀሳለች። የወልዲያ፣ ላሊበላ፣ ኮን እንዲሁም የደብረ ታቦርና የባህር ዳር መስመሮችን የምታገናኝ እንደመሆኗ ስትራቴጂክ ቦታ መሆኗ የሚነገርላት ይህች ከተማ ከሐምሌ 28 ጀምሮ ከአራት ወራት በላይ በህወሓት ታጣቂዎች ተይዛ እንደቆየች የከተማዋ ነዋሪዎች ይገልጻሉ። በነዚህ ጊዜያት ታዲያ የህወሓት ታጣቂዎች የተለያዩ ጥቃቶችን ሲፈጽሙ እንደነበርና አስቸጋሪ ጊዜያትን እንዳሳለፉ ነው ነዋሪዎች የሚናገሩት። በጦርነቱ ምንም ተሳትፎ ያልነበራት የአክስቱ ሴት ልጅ በህወሓት ታጣቂዎች መገደሏን የሚገልጸው ወጣት ጸጋሸት መኩሪያ አስተያየት ከሰጡን የከተማዋ ነዋሪዎች መካከል ነው።
የመጨረሻው ሰዓት፣ የአሁኑ ሰዓት የመጨረሻ የመጣው ኃይል በተለይ በከፍተኛ ደረጃ ጥፋትን ብቻ በቃ ሰው መግደል ሀብት ንብረት ማውደም ላይ ብቻ ተኩሮ እየሰራ ነበር የነበረው እና በዛ ሰዓት ነው እንግዲህ በገጠር ነው የነበረችው የአክስቴ ልጅ በቤቱ እያለፉ እንዳለ እሷ ተቀምጣለች እዚያ ላይ ውሻ ሂዶ ይጮባቸዋል እዛ እሷ በነገራችን ላይ እሷ ለእንግድነት መጣ ነው እዛ ቤት እንጂ ቤቷም አይደለም። ለእንግድነት እንደመጣች እነሱ መጡ፣ መንገድ ተዘጋ፣ እዛው ተቀመጠች አያቶቿ ጋር ነው። እና አያቶቿ ጋር እንዳለች ያው በዛ ሲያልፉ በጥይት ነው መቷት ሄደው። ዝም ብሎ መጫት ናት ህፃን ታቀፋ ውጭ ላይ እያጠባች እንዳለ በጥይት ነው መቷት ሄደው። እና እንደዛ አድርጎ በአስተቃቂ ሁኔታ ገደላት። ህፃኑን መቶታል። የ19 ዓመት ናት እሷ እየታቀፈችው፣ የአንድ ዓመት ከሁለት ወር ልጅ ነው። ህፃኑም እጁን ተመቶ አሁን በህይወት አለ። ህፃኑ በእርግጥ እየታከመ ነው። አሁን ምክንያት የለውም፣ ምንም ንግግርም የለም፣ አልተነጋገሩም፣ ምን አላለም። እያለፈ እንዳለ ውሻ ሲጮህበት እንግዲህ ውሻ ልታስበልኝ ነው ይሁን ብቻ ምንም ያው የራሳችን ግምት ነው እንጂ ይሄ ምንም ያወቅነው ነገር የለም። በጥይት ግን መቷት ዝም ብሎ ሄደ።
ድብደባ እንደተፈጸመበት የሚገልጸው ሌላው የጋሸና ከተማ ነዋሪ ወጣት ዮናስ አለሙ ደግሞ
በእኔ ላይ የደረሰብኝ ድብደባ ነው፣ መሳሪያ አለው ብሎ ተብዬ ተጠቁሜ ስለነበረ ከዛ መሳሪያ አንጣ ተብዬ እንዲህ የፍጥይት አስሬ መሬት ላይ ጥለውኝ ደብድበው አሰቃይተውኛል። ከዛም በላይ ደግሞ የደረሰብኝ የስነ ልቦና ስብራት ይህ ነው ተብሎ በአማርኛ ሊገለጽ በማይችል መልኩ ነው አሰቃቂ ሁኔታ ነው ያደረሱብን። ቤተሰቦቻችን ልጆች አሉ። ልጆች ራሱ ከፍተኛ የሆነ እኔ ስደበደበ አይና እያዩ ሚስቴ እያየኝ ልጆቼ እያዩ በእነሱ ፊት ነበር ያንን ስቃይ የተቀበልኩት። ለልጆቼ ኢቭን አሁን ላይ ይመጣሉ ወይ እያሉ እየፈሩ ያሉበት ሁኔታ ነው ያለው።
በጋሸና ከተማና አካባቢው ተፈጸሙ ስለተባሉ የሰላማዊ ሰዎች ግድያና መሰል ኢሰብአዊ ድርጊቶች ጥናት በመደረግ ላይ መሆኑን የገለጹት የከተማ አስተዳደሩ ዋና ከንቲባ አቶ ሞላ ጸጋው እስካሁን በተደረገው ጥናት የተገኘውን ውጤት እንዲህ ያብራራሉ።
የተደፈሩ ሴቶችን በተመለከተ አሁንም እያጣራን መረጃ እየተሰራ ከሚመለከታቸው አካላት ጋር እየተሰራ ነው። ጋሸና ከተማ ላይ ሌሎችን ሳይጨምር በጋሸና ከተማና በዙሪያዋ እስከ 280 የሚሆኑ ሲቪሊያን ተጨፍጭፏል። በከተማችን ውስጥ ከ63 በላይ ያልተደረሰበት ቁጥር እንዳለ ሆኖ ሲቪሊያን በጦርነቱ የማይሳተፉ ሲቪል ንጹህ ነዋሪዎች ያለምንም እንትን ተጨፍጭፏል። ጋሸናና ዙሪያዋን በተመለከተ ደግሞ እስከ 280 የሚደርሱ ንጹሃን ተጨፍጭፈዋል።
በጋሸና ከተማ የሚገኙ የማህበራዊ አገልግሎት ሰጭና የመንግስት ተቋማትም የጥቃት ኢላማ መሆናቸውን መታዘብ ችለናል። ከነዚህም መካከል የከተማዋ የሁለተኛ ደረጃ ትምህርት ቤት ይገኝበታል። ምንም እንኳን በመማሪያ ክፍሎቹ ላይ ጉልህ ጉዳት ባይደርስበትም የትምህርት ቤቱ የመማሪያ ቁሳቁሶች መውደማቸውንም ተመልክተናል። የከተማዋ ከንቲባ አቶ ሞላ ጸጋው እንደሚሉት ትምህርት ቤቶችን ጨምሮ በከተማዋ ከሚገኙ ተቋማት ከውድመት የተረፈ የለም።
ከተቋማት አካባቢ ላይ ያደረሱት ጥፋት ተቋማቶች በሙሉ ወድመዋል። ትምህርት ቤቶቻችን ወድመዋል። የመንግስት ጤና ጣቢያዎች ወድመዋል። መድኃኒት በሙሉ ወድመዋል። ከመውደም ባለፈ ተቋማት አካባቢ ላይ ምንም አይነት መገልገያ የለም። ከቦርድ ጨምሮ እያንዳንዱ ትምህርት ቤቶቻችን በሙሉ ወድመዋል። በከተማ አስተዳደራችን አንድ ሃይስኩልና ከ13 በላይ አንደኛ ደረጃ ትምህርት ቤቶች ያሉ ጤና ጣቢያዎች፣ የአገልግሎት ተቋማቶች በሙሉ ወድመዋል። መውደም ብቻ ሳይሆን በመንግስት ተቋማት ላይ በተለይ ትምህርት ቤቶቻችን አካባቢ ላይ መቃብር ጭምር በማድረግ ተማሪዎቻችን በስነ ልቦና ተቋሙ ላይ እንዳይማሩ የመቃብር ጭምር ዘጋጅቶ እዛ አካባቢ ላይ ጅምላ መቃብር ፈጽሞበት ይገኛል።
ስለ ከተማዋ ወቅታዊ ሁኔታም ከንቲባው አስተያየት ሰጥተውናል።
እያንዳንዱ ማህበረሰብ በስነ ልቦና እንዲጎዳና ከተማ ወደ ነበረችበት እንዲያትመለስ ብዙ ስራዎችን ሰርቷል። ነገር ግን ከተማችን ማህበረሰብ ጋር በመነጋገርና በመወያየት ወደ ነበረችበት የመመለስና ከተማችን አሁን በምታዩት በተለይ መንግስት ያስተላለፈውን የዲያስፖራ ጥሪ የላሊበላ በዓልን የልደት በዓልን ምክንያት በማድረግ የተለያዩ አገልግሎቶችን በመጀመር ወጣቶቻችን በማስተባበር ነዋሪዎች ድርጅቶቻቸውን ባላቸው ላይ በመክፈት ወደ ነበረችበት ሰላምና አሁን ባለበት በጥሩ ሁኔታ ላይ ከተማችን ትገኛለች።
ከጋሸና ከተማ 10 ኪሎ ሜትር ያህል ርቀት ላይ በምትገኘው አርቢት በምትባል አካባቢ በህዋት ታጣቂዎች እየተቆፈሩ ናቸው የተባሉ ረጅም እና ጥልቅ ምሽጎችን የተመለከትን ሲሆን በአካባቢው የሚገኙ በርካታ መኖሪያ ቤቶችም ከቀላል ሙሉ በሙሉ እስከ መፍረስ ጉዳት ደርሶባቸዋል። ለዚህም የአካባቢው ነዋሪዎች ተጠያቂ የሚያደርጉት በህዋት የሚመራውን ኃይል ነው። ህዋት በበኩሉ ታጣቂዎቹ በሰላማዊ ሰዎችና በአገልግሎት ሰጭ ተቋማት ላይ ኢሰብአዊ ተግባራትን ፈጽመዋል በሚል የሚቀርቡ ክሶችን ሲያስተባብል ይሰማል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በውዝግብ ላይ የከረሙት የሶማሊያ መሪዎች የተራዘመውን የፓርላማና የፕሬዝዳንታዊ ምርጫ በአውሮፓውያን የቀን አቆጣጠር በመጪው የካቲት 25 ለማጠናቀቅ ከስምምነት ላይ ደርሰዋል። የሶማሊያ ዓለም አቀፍ አጋሮችም የትላንቱን ዜና በደስታ ቢቀበሉም በሀገሪቱ ፕሬዝዳንትና በጠቅላይ ሚኒስትሩ መካከል ያለው መቃቃር ግን ብዙዎችን ጥርጣሬ ውስጥ ጥሏል። ሙሐመድ ካህያን ያደረሰንን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
የሶማሊያ ጠቅላይ ሚኒስትር ቃል አቀባይ መሐመድ ኢብራሂም ሙአሊሙ በትላንትናው ዕለት የተደረሰውን ፖለቲካዊ ስምምነት ለማስቀጠል ሁሉም አካላት የምርጫ ስርዓት ደንብና ህጎችን ማክበር አለባቸው ይላሉ።
የምርጫ አካላቱን ትብብር ለመጠበቅ የብሔራዊ አማካሪ ምክር ቤቱ በተለያየ ደረጃ በምርጫ ሂደት ስራ አመራር ተቋም ውስጥ ያሉ በሙሉ በምርጫ ስምምነቱ ላይ የሰፈሩትን ህግና ደንቦች በሙሉ እንዲያከብሩ ጥሪ አድርጓል። በተጨማሪም ምክር ቤቱ በቀጣይ ሂደት ላይ ሴቶች የ30% ኮታ እንዲከበር በድጋሚ ጠይቋል።
በሶማሊያ ኢ መደበኛ የሆኑ ምርጫዎች መካሄድ የነበረባቸው ከዓመት በፊት ቢሆንም በፕሬዝዳንት ሙሐመድ አብዱላሂ ሙሐመድ እና በጠቅላይ ሚኒስትር ሙሐመድ ሁሴን ሮብሌ መካከል ያለው ግጭት የምርጫ ሂደቱን በማጓተት የፖለቲካ ውጥረቱን አባብሶታል። የሶማሊያ ዋና ከተማ ሞቃዲሾ ነዋሪዎች ውጥረቱን በቅርበት የተከታተሉ ሲሆን ስምምነቱን በተስፋ ተቀብለውታል። ሊባን መሐመድ የሞቃዲሾ ነዋሪ ነው።
አዲሱ ስምምነት በጣም መልካም ነው። የሶማሌ ህዝብንና አመራሮችን ያቀራረበ ነው። ፍጻሜው የተሳካ እንዲሆን እንጸልያለን።
ይሁንና እጅግ ብዙ የፖለቲካ ተንታኞች ስምምነቱን በተመለከተ በተለይም ደግሞ የተቀመጠው የጊዜ ሰሌዳ ላይ ጥርጣሬ አላቸው። ኦማር አብዱሌ በሞቃዲሾ ሲማድ ዩኒቨርሲቲ ውስጥ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር ሲሆኑ የፖለቲካ ተንታኝም ናቸው። በዚህ ጉዳይ ላይ እንዲህ ይላሉ።
ስምምነቱ መልካም ቢሆንም 3 ተግዳሮቶች አሉበት። የመጀመሪያው ምርጫው በ45 ቀናት ውስጥ መጠናቀቅ አለበት። ሁለተኛው ደግሞ በሶማሊያ ፕሬዚደንትና ጠቅላይ ሚኒስትሩ መካከል ያለው አለመግባባት ሲሆን፣ ሶስተኛው ደግሞ አሁንም ቢሆን ስምምነቱ የሶማሊያ የጎሳ መሪዎች ማን እንደሚመርጡ ግልጽ አለማድረጋቸው ነው። ይህም ወደ ግጭት ያመራል።
በሶማሊያ የሚገኘው የተባበሩት መንግስታት ድርጅት ቢሮ ሁለቱ መሪዎች ግጭትና ውጥረትን ሊያነሳሱ ከሚችሉ ቅስቀሳዎችና ነቆራዎች በመታቀብ ምርጫው ላይ በማተኮር የጋራ የሆነ ውጤትና ጥቅምን ለማምጣት እንዲሰሩ ግፊት እያደረገ ይገኛል።
አድማጮች፣ አሁን የፕሮግራም ማሳሰቢያ።
ኢትዮጵያውያን በአሜሪካ በነገው ምሽት ዩናይትድ ስቴትስ ውስጥ የአትላንታ ኢትዮጵያ ማህበረሰብ ማዕከል አትላንታ ከተማ ውስጥ 1.7 ሚሊዮን ዶላር በሚሆን ወጪ አንድ ስፍራ ገዝቷል።
ይሄ 15 ከ20 ሺህ ሰው በላይ የሚይዘው መናፈሻ ከአሁን በፊት ኢትዮጵያን አዲስ አመት ስናከብር 20 ሺህ ዶላር ለስቴዲየም ኪራይ እናወጣ ነበር።
የሰማችኋቸው የአትላንታ ኢትዮጵያውያን ህብረተሰብ ማዕከል ዳይሬክተር አቶ ዮናስ ታምሩ ታፈሰ ናቸው። ሙሉውን ዝግጅት በነገው ኢትዮጵያውያን በአሜሪካ ዝግጅታችን ጠብቁት። የአሜሪካ ድምፅ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ቀዳሚውም ሳምንታዊው ቅንብር ንግድና ምጣኔ ሀብት። የኢትዮጵያ መንግስት በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ለወጣው ወጪና ለደረሰው ጉዳት ማካካሻ የሚሆን የ122 ቢሊዮን ብር ተጨማሪ በጀት በፋይናንስ ሚኒስቴር በኩል ጠይቋል። የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያ ዶክተር ደግዬ ጎሹ የተጠየቀው ገንዘብ ከሚያስፈልገው በታች መሆኑንና መንግስት የተለያዩ የገቢ ማሰባሰቢያ መርሃ ግብሮችን ማውጣት ያለበት መሆኑን ይናገራሉ። ይሁን እንጂ በዚህ ዓመት የቀረበው የበጀት ጥያቄ ካለፈው ዓመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነም ተመልክቷል። በሀገሪቱ የምጣኔ ሀብት ይዞታ ላይ ያለውን አሉታዊና አዎንታዊ ጎን ይመለከታል። ዶክተር ደግዬን ያወያየው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ተከታዩን አሰናድተዋል።
መንግስት ያጋጠመውን ተጨማሪ ወጪ ለመሸፈን የ122 ቢሊዮን ብር የበጀት ጥያቄ በገንዘብ ሚኒስቴር በኩል ለሚኒስትሮች ምክር ቤት ማቅረቡን የመንግስት መገናኛ ብዙሃን ዘግበዋል። ተጨማሪው በጀት ይውላል የተባለው ለመከላከያና ለሰብአዊ እርዳታ እንደሆነም ተመልክቷል። በተለይ በሰሜን ኢትዮጵያ ለጠፋው ወጪና ለደረሰው ጉዳት ማካካሻ የሚሆን ገንዘብ መሆኑንም የገንዘብ ሚኒስቴር አስታውቋል። በዚህ ዓመት ተዘጋጅቶ የቀረበው ተጨማሪ የበጀት ጥያቄ ካለፈው ዓመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነም ተመልክቷል። ለዚህ የ2014 ዓመተ ምህረት የተያዘው ዓመት ከእስከዛሬዎቹ ከፍተኛው ሲሆን 561 ቢሊዮን ብር መሆኑም ተመልክቷል። ከ213 ጋር ሲነጻጸር የ85 ቢሊዮን ብር ብልጫ አለው። ስለዚህ አሁን የቀረበው የሚጸድቅ ቢሆን ከ680 ቢሊዮን ብር በላይ እንደሚሆንም ተዘግቧል። መንግስት በሰበሰበው ገንዘብ ወጪውን ለመሸፈን አዳጋች በመሆኑ ተጨማሪ ወጪ ያስፈልጋል የሚሉት ዶክተር ደግዬ ጎሹ በኢትዮጵያ የኢኮኖሚክ ባለሙያዎች ማህበር የምጣኔ ሀብት ተመራማሪ ናቸው። የተቋሙን ሳይሆን የራሳቸውን አስተያየት መሆኑን በመግለጽ ስለተጠየቀው የጭማሪ በጀት ተከታዩን ማብራሪያ ሰጥተዋል።
ጭማሪው የሚለው ምክንያቱ አንደኛው ለመልሶ ማቋቋምና ለመልሶ ግንባታ በድርጅቱ ምክንያት ለመዋል ነው፣ ለመከላከያ ሳይሆን በዚህ። ሁለተኛው ለፌዴራል ሲስተሙ ለሌሎች ስራዎች የሚሆን ተጨማሪ በጀት መሆኑን አይቻለሁኝ። እንግዲህ ይህ በጀት በአመት ውስጥ የተመደበው ኦሪጂናል በጀቱ ወደ 562 ቢሊዮን ብር ነበረ። ይሄ የኦሪጂናል በጀቱን ወደ 22% ይሆናል። እንግዲህ በነበረው ያልተጠበቀ ተጨማሪ ወጪ አንድ ሁለትም ኢትዮጵያ እንግዲህ እንደምታውቀው በዓለም ላይ በጣም ከፍተኛ ዋጋ ግሽበት አለባቸው ከሚባሉት 10 ሀገራት ውስጥ ገብታለች። ያም ራሱ ኢንፍሌሽኑ የራሱ ኮስት ስላለው እሱንም ለማካተት ይሆናል። ግን ለዚህ ለሁለት ተግባራት እንደሆነ ሰምቻለሁ።
የበጀት ጭማሪው ለምን እንደሚያስፈልግ ሲያብራሩ ዶክተር ደግዬ እንዲህ ይላሉ።
የበጀት ጭማሪው በጣም አስፈላጊ ነገር ነው። ምክንያቱም በሶስቱ ክልሎች እንዲያውም የበጀት ጭማሪው ትግራይ ክልልን አይጨበም ባይዘወይ ለሁለቱ ክልሎች ነው የሚለው። ሶስቱን ክልሎች ከወሰድካቸው ከፍተኛ ኮንፍሊክት ነበረባቸው፣ ጉዳት ደርሶባቸዋል። የሶስቱ ክልሎች ከ37% 34 ሚሊዮን አካባቢ በአጠቃላይ 34% የአገሪቷን ሕዝብ የሚሸፍን ነው። በቆዳ ስፋትም በጣም ሰፊ ነው። ስለዚህ ደግሞ በአብዛኛው 20-30 ዓመት ወደኋላ ዲቫስቴትድ ሆነዋል ነው የሚባለው። ይህን ለመሸፈን እንግዲህ በጀት ተጨማሪ በጀት ያስፈልጋል።
መንግስት የበጀት ጭማሪውን የጠየቀው በጦርነቱም ሆነ የምጣኔ ሀብቱን ስብራት ለመጠገን በቂ ገንዘብም ሆነ ገቢ ማሰባሰብ ባለመቻሉ እንደሆነ ገልጿል። በሌላ በኩል ደግሞ ተጨማሪ በጀት ጥያቄው የመጣው በገንዘብ ሚኒስትሩ በኩል ይሁን እንጂ መንግስት ያው የጠየቀው መንግስትን ነው። ጥያቄውን ላቀረበው መንግስት በጀቱን የሚፈቅደው መንግስት ከየት አምጥቶ ነው የሚሰጠው? ዶክተር ደግዬ ገንዘቡን ከየት እንደሚመጣ ጠየኳቸው።
እንግዲህ እሱ መንግስት የተለያየ እቅድ ይኖረዋል። ከዶሜስቲክ ወይ ፎሬን ሶርስ ሊኖረው ይችላል። ስለዚህ ሶርሱ በዋናነት ያን ያክል ሰስተኔብል አይሆንም። በዚህ መንገድ ጦርነቱ ያስከተለውን ጉዳት ሙሉ በሙሉ መመለስ እና ሪኮንስትራክት ማለት ራዲኬት ማድረግ ይቻላል ወይ? ኢኒሽቲቭ ጥሩ ነው ለመጀመሪያ ያክል፣ ግን ያ በፍጹም አዋጭ የሚሆንበት ሁኔታ የለም፣ አዋጭ አይደለም። ምክንያቱም ጉዳቱ 20-30 ዓመት በኋላ ከወሰዳቸው እነዚህ ክልሎች መልሶ እንትን ለማለት ቢያንስ የ5 ዓመት የተለየ ፕሮግራም ካልተቀረበ በስተቀር በመስሪያ ቤት ደረጃ በአኑዋል በጀት ተፈቶ ችግሩ ወደ ነበሩበት ቢያንስ ደግሞ በአጭር ጊዜ ውስጥ የተወሰነ ሊሰራ ሊጀምሩ የሚችሉበት እድል አይደለም ያለው።
ዶክተር ደግዬ ሶስቱም ክልሎች ተጎጂ በመሆናቸው ከዚህ በፊት የወጣው የአምስትም ሆነ የ10 ዓመት የምጣኔ ሀብት እቅዱ ዋጋ ስለሌለው እንደገና መከለስ ያለበት መሆኑን ያስረዳሉ።
ሌላው ቀርቶ እኮ የ5 ዓመቱ እቅድ እኮ አሁን ሪሌቫንት አይደለም። የ10 ዓመቱ እቅድ የተሰራው ማለት ለምን 30-40% የሚሆነውን የኢትዮጵያ ሕዝብ ሪሌቫንት ከሆነ ለእነዚህ የማይገናኝ ከሆነ ሪቫይዝ ማድረግ ያስፈልጋል። የተመደበውም ሪሶርስ ላልተጎዱ ክልሎች ወደ ተጎዱ ሊቀንስ የሚችልበት ኦፍሽ ሊደራረግ የሚችልበት ስላለ በከፍተኛ ደረጃ ሪሶርስ ሞቢላይዝ ማድረግ የሚጠይቅ ነው። ከውጭም ከሀገር ውስጥም
የምጣኔ ሀብቱ ባለሙያ ይህ በአግባቡ ካልተፈታ ለቀጣይ ግጭቶች መንስኤ ሊሆን እንደሚችልም በማስረዳት የሚከተለውን ምክር ይለግሳሉ።
በዚህም የተነሳ እኔ ሰጀስት የማደርገው በፕሮግራም መልክ ነው። ይሄ ለመጀመሪያ ክል እንደመነሻ ጥሩ ቢሆንም በትክክል ይሄ አድረስ አልተደረገ እንዲያውም ለቀጣይ የሌሎች ግጭቶች መንስኤ ሊሆን ይችላል። ምክንያቱም አምባላንሱ በጣም ከፍተኛ ነው። ክልሎች በተለያየ እድገት ደረጃ ላይ ሆኖ ማለት ነው። በዚህ በጦርነት ምክንያት እነዚህን ወደ ተመጣጠነ ነገር ለማምጣት አንድ ኢንዲፔንደንት ወይም ነፃ የሆነ ፈንድ ወይም ፕሮግራም የሚመራው ካልተቋቋመ በስተቀር እንዲህ በቀላሉ የምንፈታው ችግር አይሆንም። እንደዚህ አይነት ፈንድ አቋቁሞ ፕሮግራም ቀርጾ የመልሶ ማቋቋም ነው የግንባታ ፕሮግራም ቀርጾ ያ ኢንዲፔንደንት የሚመራ በቦርድ የሚመራ ሪሶርስ ሞቢላይዝ የሚያደርግ ይህንን ሪሶርስ ሪአሎኬት የሚያደርግ ሪኮንስትራክሽን ላይ እንዲውል የሚያደርግ ከክልሎች ጋር በከፍተኛ ቅንጅት የሚሰራ ነው። ከተጎዱ ኢቨን የተጎዱ ብሎ ሶስቱ ብቻ ላይሆኑ ይችላሉ። መጠኑ ቢለያይም ሌሎቹም ጋር በኦሮሚያም የተወሰነ ፓርቲዎች ወይም ሴክተሮች ሊኖሩ ስለሚችሉ በዚያ መልክ በጣም ኮምፕሬንሲቭ ወይም ጥቅል አፕሮች የሚጠይቅ ነገር ነው። ለመጀመሪያ ክል ግን ጥሩ ነው የሚል ነገር ነው ያለ። ገንዘቡ ግን በቂ ስለሆነ ሳይሆን ከመንግስት አቅም ጋር የሚገናኝ ስለሆነ።
አድማጮቻችን፣ ከዶክተር ደግዬ ጋር ያደረግነው ውይይት በዚህ አላበቃም። ቀጣዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ዘገባ ደግሞ ወደ ቤንሻንጉል ጉሙዝ ይወስደናል። በቤንሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ በዚህ ዓመት ከ69,000 በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። የቢሮ ኃላፊ አቶ ቢንያም መንገሻ ተማሪዎቹ ወደ ትምህርት ገበታቸው ያልተመለሱት ታጣቂዎች ከ100 በላይ የሚሆኑ ትምህርት ቤቶችን በማውደማቸው ነው ብለዋል። ተማሪዎቹን ወደ ትምህርት ገበታቸው ለመመለስ የክልሉ መንግስት ጥረት እያደረገ ቢሆንም የሚመለሱበትን ጊዜ ለመወሰን ግን አዳጋች ነው ሲሉ ኃላፊው ጨምረው ገልጠዋል። ናኮር መልካ ዝርዝሩን ይዟል።
በቤኒሻንጉል ጉሙዝ በ2014 ዓ.ም ወደ ትምህርታቸው መመለስ ከነበረባቸው ከ300,000 በላይ ተማሪዎች መካከል 100,000 የሚሆኑት በትምህርት ገበታቸው ላይ አልተገኙም። ከነዚህ መካከል ወደ 70,000 የሚጠጉ ተማሪዎች ደግሞ ያልተመለሱበትን ምክንያት የክልሉ የትምህርት ቢሮ ኃላፊ አቶ ቢንያም መንገሻ አብራርተዋል።
አንዳንድ አካባቢዎች ላይ የጸጥታ ችግር በመከሰቱ ጋር ተያይዞ የተወሰኑ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ አድርጓል። በትና ከቅርብ ጊዜ ወዲህ በመተከል ዞንና በከማሽ ዞን አካባቢ በተፈጠረው ጸጥታ ችግር ወደ 69,096 ተማሪዎችን ከትምህርት ገበታ ውጭ እንዲሆን አድርጎታል። ከዚህ ጋር በተያያዘ 119 የወደሙ 94 በከፊል የወደሙ ትምህርት ቤቶች ናቸው።
አቶ ቢንያም በመተከልና ካማሽ ዞኖች አንዳንድ አካባቢዎች ውስጥ ተማሪዎች ትምህርታቸው ላይ ባለመገኘታቸው የተፈጠሩ ተጽዕኖዎችን ገልጸዋል።
ይህንን በትምህርት ሂደቱ ላይ ራሱ የቻለ አሉታዊ ተጽዕኖ ፈጥሯል። ወደ ትምህርት ገበታ መግባት ሲገባቸው ስራይ መተከል ዞን ላይ ወደ 3 ዓመት የሚጠጋ ጊዜ አንዳንድ አካባቢዎች ላይ ተማሪዎች በእድሜው ልክ ትምህርት ቤት መግባት ያልቻለበት ሁኔታዎችን ተፈጥሮ ከማሽ ዞንም አልፎ አልፎ እነዚያን ነገሮች የተፈጠሩበት ሁኔታ አለ። ይሄ በትምህርቱ ላይ ተጽዕኖ ፈጥረዋል። የእኛ ክልል ላይ ይህን ችግር የፈጠሩ ድርጅቶች መካከል አንደኛው ጉዊድን የሚባል የጉኖሪዝ ዲሞክራሲያዊ ንቅናቄ የሚባል በጉዊድን ሽፍታ የሚመራ እንቅስቃሴ አለ። በሁለቱ ዞን ላይ ከፍተኛ ተጽዕኖ ፈጥሯል። ይህን ችግር እንዲባበስም አበርክቷል። አጠቃላይ በትምህርትና በማህበረሰቡ ላይ መጥፎ ነገሮችን ፈጥሯል። ትምህርት ቤት ላይ በተቻለ መጠን ተማሪዎችን እንዳይማሩ እንዳደረገ ነው የኛ ሪፖርት የሚያሳየው።
የክልሉ ትምህርት ቢሮ ኃላፊ ራሳቸውን የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉሁዴን ብለው የሚጠሩ ታጣቂዎች ከመቶ በላይ የአንደኛና ሁለተኛ ደረጃ ትምህርት ቤቶች ላይ አደረሱ ያሉትንም ውድመት ሲገልጹ፣
እርግጥ ታጣቂዎቹ አንድ ዝርዝር ያደረጉትን ነገር ለመግለጽ አስቸጋሪ ቢሆንም አንዳንዶቹ ትምህርት ቤቶቹ በነበረው ግጭት ወድመዋል። እንቅስቃሴ ሲያደርጉ ያወድሙበት ሁኔታ አለ። አንዳንዴ ደግሞ አካባቢ ላይ ሲመጡ ተቋሙ ላይ የመስፈር ሁኔታዎችም ስላለ ተቋሙ የሚወድሙበት ሁኔታዎች ተፈጠሩ። ያ ነው ተማሪዎችንም ከትምህርት ገበታ ውጭ እንዲሆን ያደረገው።
የወደሙ ትምህርት ቤቶችን ለማቋቋም እና ተማሪዎችን ወደ ትምህርት ገበታቸው ለመመለስ በመንግስት በኩል እየተደረጉ ያሉትን ጥረቶችም ገልጸዋል። አቶ ቢንያም
በመንግስት በኩል ያለውን ሀብትን አብቃቅተን ትምህርት ቤቶችን ለማገንባት ገንባት ሲባል አሁን ለጊዜያዊ ትምህርት መስጫ የሚሆን አግኘት መስጣት ነው እንጂ ሚሊዮን ሚሊዮን ለማገንባት አሁን ሙሉ እነዚህ ሁሉ ትምህርት ቤቶች በአንድ አመት ውስጥ ማገንባት የሚያስችል አቅም የለም። ነገር ግን ተማሪዎችን ወደ ትምህርት ቤት ገበታ እንዲያስገባ በሚችል መልኩ ጊዜያዊ የሆኑ መጠለያዎችን ለመስራት እቅድ አቅደን እየተንቀሳቀሰ ነው የሚገኘው።
ምን ያህል ጊዜ ውስጥ ተማሪዎች ወደ ትምህርት ሊመለሱ ይችላሉ? በዚህ ሁኔታ
ሙሉ በሙሉ አሁን ቀኑን ለመግለጽ ይከብደኛል። ነገር ግን ስራ ሊሰራ ነው የሚገኙት። ተማሪዎች ትምህርቱን እስኪጨርስ እስኪያጠናቅቅ ድረስ በፈራቃ ሁሉንም ማድረሳብ አካባቢ እንዲጠብቁ ተደርጓል።
የትምህርት ቢሮ ኃላፊው በየአካባቢዎቹ ሰላም በማስፈን ተማሪዎቹን ወደ ትምህርት ለመመለስም ከጸጥታ አካላት ጋር በመተባበር እየሰሩ መሆናቸውን አክለው ገልጸዋል። በቤኒሻንጉል ጉሙዝ በተለይ በመተከልና ካማሽ ዞኖች ባለፉት 3 ዓመታት ውስጥ በታጣቂዎች ጥቃት በርካቶች ተገድለዋል። የቆሰሉም እንደዛው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በየአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ በመስራት ላይ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሀገራትና የሕዝቦች ሁሉና በቴክኖሎጂ ላይ በተመሰረተበት በአሁኑ ዘመን ኢትዮጵያም የቴክኖሎጂው መስክ ጅማሬዋን ለማስፋፋት ጥረት እያደረገች ትገኛለች ሲል ይንደረድራል ሀብታሙ ስዩም በተከታዩ ቅንብሩ። የዚህ ጥረት አንድ ክፍል ያደረገችው ደግሞ በተለያዩ ዓለም ክፍሎች የሚኖሩ ትውልድ ኢትዮጵያውያን የፈጠራ ስራዎቻቸውንና ተራማጅ ሀሳባቸውን በሀገራቸው እንዲተገብሩ በማበረታታት ነው። ይህን ለማጠናከር ያሰበ ዝግጅት ከሰሞኑ በአዲስ አበባ ይደረጋል ተብሎ ይጠበቃል። ከዚህ ዝግጅት ጠንሳሾች አንዱ በርናንድ ላውሬንዲዮን ሀብታሙ ስዩም አነጋግሯቸዋል። አቶ በርናንድ የስራና ክህሎት ሚኒስትር ዴታ ከፍተኛ አማካሪ ናቸው። አስቀድመውም ለምን መድረኩን ማዘጋጀት እንዳስፈለገ ያብራራሉ።
መልካም። ከዚህ በፊት በኢትዮጵያን ዚንቴክ በተከታታይ በጃንዋሪ 2019 እና ጃንዋሪ 2020 ያው 21 ላይ ኮቪድ ስለነበረ ዝግጅት አላዘጋጀንም፣ ግን በነዛ ተከታታይ አመታቶች ዝግጅት አዘጋጅተን ነበር። ያው ዲያስፖራዎች ሲመለሱ ስፔሻሊ ቴክ ላይ የተሰማሩት ዲያስፖራዎች ምን ምን ላይ መሳተፍ እንዲችሉ የሚያስረዳ እና የኔትወርኪንግ ዝግጅት አዘጋጅተን ነበር። ያው በዛ ሰዓት ዝግጅቱም ያው ብዙም ሰው ስለማይመለስ 1 ቢሊዮን ስለሆነ የማይመለሰው ከውጭ ሀገር አነስተኛ ኢቬንቶች ነበሩ። የ100-150 ሰው ነበሩ። ግን ያው የዚህ አመት ትንሽ ለየት የሚያደርገው ያው እኛ የምንጠብቀው በሺዎች በቴክ ላይ የተሰማሩ ሰዎች ወደዚህ ሀገር እንደሚመለሱ ነው እና ለእነሱ ምን ምን ላይ መሳተፍ እንደሚችሉ የሚያስረዳ ኢቨንት ይሆናል ማለት ነው። ከዛም አልፎ ደግሞ የትውውቅ መድረክ ይሆናል። አክቹሊ ዋናው ፋይዳ የዚህ ኢቨንት እውነት ለመናገር ኢንፎርሜሽን ብቻ ሼር ለመደራረግ ብቻ ሳይሆን ሰው እንዲተዋወቅ ብቻ፣ ቢኮዝ ሰው ሲተዋወቅ ነው አይደል ኢንቨስት የሚያደርገው ወይንም የራሱን ስኪልስ ሼር የሚያደርገው እና የትውውቅ እና የኔትወርኪንግ መድረክ ይሆናል።
በዚህ ዝግጅት ላይ የሚጠበቁት ውጤቶች ምንድን ናቸው? በኢትዮጵያ መንግስት በኩልስ በተለይ በቴክኖሎጂው መስክ ውስጥ የተሰማሩ የዲያስፖራ ማህበረሰብ አባላትን ለማበረታታት ወይም ሀሳባቸውን ሙሉ በሙሉ ወደ ኢትዮጵያና ኢትዮጵያን ወደሚመለከቱ የፈጠራ ስራዎች እንዲያደርጉ ለማገዝ ምን አይነት ዝግጅቶች ተደርገዋል?
መልካም። መጀመሪያ ሀሳቡ የመጣው ከእኛ ከሎራንዶ እና አሶሺየትስ ነው እና መጀመሪያ እኛ ዲሴምበር ላይ አንዳንድ የኢንኩቤተርስ ያው ኢንኩቤተር ማለት የስታርታፖችን የሚያበረታታ ድርጅት ማለት ነው። 3-4 ኢንኩቤተርን ኮንታክት አድርገን ነበር እና በዛም ሰዓት ላይ ያው አንድ ዝግጅት እንደምናዘጋጅ እና እነሱን የሚመለምሏቸው እና የሚያበረታታቸው ስታርታፖችን እዛ ዝግጅት ላይ እዛ መድረክ ላይ እንዲያቀርቡልን ብለን አንዳንድ ቅድመ ዝግጅት እና ቅድመ ሚቲንጎች አድርገን ነበር። ከዛ በኋላ ደግሞ ያው እንቆባ ቱር ብለን የሰየምነው ወደ ፓሪስ ሄደን ወደ ሳን ፍራንሲስኮ እና ሎስ አንጀለስ ሄደን የንቅናቄ እና የዲያስፖራውን ኢንፎርሜሽን ሼር ለማድረግ እና በአካል ወደ ሀገር ቤት ሲመለሱ ወይንም ደግሞ በቪርቹዋሊ የሚሳተፉባቸው አክቲቪቲዎችን ለእነሱ ለማስረዳት አዘጋጅተን ነበር። ያው እንቆባ ቱር የተዘጋጀው በዲሴምበር ነበረ እና ያው ከዛ ስንመለስ ደግሞ የወሰንነው ኢቭን በሂደት ማለት ነው ይህን ዝግጅት ሁሉንም አካታች እንዲሆን ፈልገን ስራና ክህሎት ሚኒስቴር ጋር ሆነን ይህን ዝግጅት እንድናዘጋጅ፣ ከዛም አልፎ ደግሞ ከሌላም ድርጅቶች እነሱም የተሳተፉ ስፖንሰር እያደረጉ አንዳንድ ቁሳቁሶች፣ አንዳንድ ሰርቪሶች እያቀረቡ አንድ ላይ ዝግጅቱን እንድናዘጋጅ ተደርጎ ያው አሁን ያለበት ሁኔታ ብዙ ሰው የተሳተፈበት እና ቅድመ ዝግጅት ላይ የተሳተፈበት አካላቶች እንዳሉ ነው እና እንደነ ኤንኤምሲዋይ፣ እንደነ ዜሌማል፣ እንደነ ዛይራይድ የቴክኖሎጂ እና የሌላም በኮሚኒኬሽን ወይም በአውትሶርሲንግ የተሰማሩ ድርጅቶች ናቸው እና ቅድም እንዳልኩት ከፐብሊክ ሴክተር ጋራ አንድ ላይ ሆነን ይህን ትልቅ ዝግጅት ለማዘጋጀት ተዘጋጅተናል። የዚህ ዝግጅት ተስፋው ምንድን ነው? ቅድም እንዳልኩት ነው አንድ ከውጭ ሀገር የሚመጣ ዲያስፖራ ኢቨን እዚህ ያለ አዲስ አበባ ወይንም ኢትዮጵያ ያለ ኦልሬዲ ያለ በቴክ ወይንም በአንትረፕረነርሺፕ ላይ የተሰማራ ግለሰብ እዚህ ሀገር ያለውን እንቅስቃሴ በደንብ እንዲረዳው ፍላጎታችን።
እጅግ በጣም አመሰግናለሁ አቶ በርናርድ ላውሬንዲዩ፣ የስራና ክህሎት ሚኒስትር ከፍተኛ አማካሪ ነዎት። በተለይ ቴክኖሎጂን በተመለከቱ የማማከር ስራዎችም ይታወቃሉ። የዲያስፖራውን የቴክኖሎጂ ማህበረሰብ ለማቀራረብ ስለታለመውና በቅርቡ አዲስ አበባ ላይ ስለሚካሄደው አንድ ዝግጅት ጠቅለል ያለ ማብራሪያ ስለሰጡኝ በእጅጉ ነው የማመሰግነው። መልካም ምሽት ይሁን ልዎት።
በጣም አመሰግናለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በሚቀጥለው ዓመት ውስጥ በዓለም አቀፍ ደረጃ ቁጥሩ 274 ሚሊዮን የሚደርስ ሰው የሆነ አይነት የአደጋ ጊዜ እርዳታ ያስፈልገዋል ሲል ይንደረደራል የዕለቱ ርዕሰ አንቀጽ። አዲስ የጀመርነውን የአውሮፓውያኑን 2022 ዓለም አቀፍ የሰብአዊ ይዞታ ለመገምገም በቪዲዮ አማካኝነት በተካሄደ ስነ ስርዓት የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሳማንታ ፓወር ሲናገሩም ለድህነትና ስቃይ የተጋለጡ ሰዎች ቀድሞ በብዛት ይታዩባቸው ከነበሩ አካባቢዎች ይልቅ ግጭቶች ወደ በዙባቸው ስፍራዎች ተሸጋግረዋል ሲሉ የገለጹትን የጠቀሰው ርዕሰ አንቀጹ እኛም ትኩረታችንን የት ማድረግ አለብን ሳይሆን ከማን ጋር መሆን አለበት በሚል ቀይረናል ያሉትን አስታውሷል።
This means strengthening and scaling partnerships with local actors, whether it is local chapters of the Red Cross or Red Crescent or other international institutions or communities.
ይህን ማለት የቀይ መስቀል ወይም ቀይ ጨረቃ ቅርንጫፍ ይሁን ወይም ሌላ በምንንቀሳቀስባቸው አካባቢዎች ማህበረሰብ ውስጥ መሰረት ያላቸውና የተለያዩ ስራዎችን የሚሰሩ የአካባቢ ህብረተሰብ እንቅስቃሴ አራማጆች ተቀባይ መንግስታትና የእምነት ተቋማትን አቅም ማጠናከርና ማሳደግ ሊሆን ይችላል።
ይህም የዓለማችን እጅግ አስጨናቂ ቀውሶች በሚታዩባቸውና በግንባር ቀደም የተሰለፉ ነገር ግን በአብዛኛውም የሚዘነጉ በሴቶች የሚመሩ ድርጅቶች እውነታ ነው ሲል ርዕሰ አንቀጹ ያብራራል።
It is most often women who lead efforts to identify those most in need and women who direct resources most effectively. But when it comes to designing how humanitarian aid is distributed and who benefits, more often than not, they don't get a seat at the table. Local organizations
በአብዛኛው በጣም የተቸገሩትን ፈልገው ለማግኘት የሚጥሩ ያለውን ሀብትና ሴት በብቃት አገልግሎት ላይ እንዲውሉ የሚያደርጉ ሴቶች ናቸው። ይሁንና የሰብአዊ እርዳታ የሚከፋፈልበትን መንገድ አስመልክቶ ማን ተጠቃሚ መሆን እንዳለበት እቅድ በሚነደፍበት ወቅት ግን በአብዛኛው ቦታ አይሰጣቸውም። የአካባቢ ድርጅቶች በተለይም በሴቶች የሚመሩ ተቋማት ከጅምሩ እንዲሳተፉ መደረግ አለባቸው። የሰብአዊ አገልግሎት ፕሮግራሞች በሚቀረጹበትና በሚተገበሩበት ሂደት የትኩረት ማዕከል መሆን አለባቸው።
ርዕሰ አንቀጹ አያይዞም የአየር ንብረትን የመቋቋም አቅም ለመገንባት የታለመ ስራም ተመሳሳይ ነው አስተዳዳሪዋ የተናገሩትን ያመለክታል።
As we work with local communities globally to build resilience to climate shocks, we have to think strategically about who ought to be designing.
በዓለም አቀፍ ደረጃ የአየር ንብረት መቃወስን ለመቋቋም የሚያግዝ አቅም ለመገንባት ከአካባቢ ማህበረሰቦች ጋር በምንሰራበት ወቅት የአደጋ ስጋት ቅነሳ ፕሮግራሞችን መንደፍና ተግባራዊ ማድረግ በሚያስችል ስልታዊ መንገድ ማሰብ አለብን።
እንዲህ ያሉ በቅጡ የታሰበባቸው እቅዶች ውጤታቸው በራሱ አንደበት አውጥቶ ስለምንነቱ ይናገራል። ለምሳሌ የሚያህል እንደ አውሮፓውያን የዘመን አቆጣጠር በ1998 ዓ.ም ሚች የሚል ስያሜ የተሰጠው እጅግ ከባድ አውሎ ንፋስ ሆንዱራስና ኒካራጓን አቋርጦ የ6 ሚሊዮን ሰዎች መኖሪያ የሆነ አካባቢ ባካለለበት ወቅት ከ10 ሺህ በላይ ሰዎችን ሕይወት አጠፋ። ርዕሰ አንቀጹ ይቀጥላል። ይህንንም ተከትሎ የዩናይት ስቴትስ ዓለም አቀፍ ተራድኦ ድርጅት በአካባቢ አስተዳደር ቅድመ ማስጠንቀቂያ አካባቢን ለቆ መውጣት በሚያስፈልግበት ወቅት ለአገልግሎት የሚውሉና እንዲሁም ለግንኙነት የሚያስፈልጉ አሰራሮችን ከዚህም በተጨማሪ ለሰዎች ሕይወትና ኑሮ ጥበቃ የሚያግዙ ለአየር ንብረት አያያዝ የሚበጁ መሠረተ ልማቶች ላይ የመዋለ ንዋይ ወጪ አድርጓል። በዚህም ሳቢያ ርዕሰ አንቀጹ አጽንኦት ሰጥቶ ይቀጥላል። በዚህም ሳቢያ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ.ም ከዚያ ከፍተኛ አልቂት ካስከተለው ሚች የተሰኘ አደገኛ አውሎ ንፋስ የሚወዳደሩ አውዳሚ አቅም የነበራቸውና ተመሳሳይ አካባቢም አቋርጠው ተምዘግዝገው የደረሱ ኤታና ኢዮታ የሚል ስያሜ የተሰጣቸው በሁለት አደገኛ አውሎ ንፋሶች አማካኝነት በአደጋው የጠፋው ሕይወት ቁጥር ወደ 205 ዝቅ ሊል ችሏል። በግልጽ እንደታየውም የአደጋ ስጋት ቅነሳ ስራዎች በሚነደፉበት ወቅት የአካባቢውን ማህበረሰብ ማሳተፍ ፍሬያማ ውጤት ለማግኘት እንደሚያግዝ ተረጋግጧል። ስለዚህም አሉ የዩኤስአይዲዋ አስተዳዳሪ፣ ስለዚህም ከአካባቢው ነዋሪዎችና ድርጅቶች ሙሉ ተሳትፎ እቅድ ቀረጻና አመራር ለማካተት ከአካባቢው ማህበረሰብ ሴቶችና የተገፉ ወይም የተገለሉ ወገኖች ድረስ በገዛ ማህበረሰባቸው ውስጥ ለሚገጥሟቸው አደጋዎች በእርግጥ ዘላቂ የሆኑ መፍትሄዎችን ለማጎልበት የሰብአዊ እርዳታ የምናቀርብበትን መንገድ መቀየር አለብን ሲሉ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ኤልያስ አስማርና ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ለአሁኑ በዚሁ ተሰናበትኩ። ሰላም፣ ደህና አደሩ።